ይሰማዎታል?
ይሰማኛል በደንብ።
እሺ እንግዲህ አድማጮቻችን እንግዳችን መስመር ላይ ይገኛሉ። ተስፋ እናደርጋለን እንግዲህ ሁላችሁም እንደምታዳምጡን ወይዘሮ ጽጌ ራስዎትን በመጀመሪያ ቢያስተዋውቁ። ይቅርታን ጠይቆታለን ለተፈጠረው የቴክኒክ ችግር በሙሉ።
ሄሎ ይሰማል?
አዎ ይሰማናል። እኛ
ይሰማል?
አዎ።
ጤና ይስጥልኝ። መጀመሪያ ይሄንን እድል ስለሰጣችሁኝ በጣም አመሰግናለሁ ወይዘሮ ሙሉ። በሁለተኛ ደረጃ በተለይም ለአፍሪካ ሴቶች ይሄ ቀን ትልቅ ቀን ነው። ገና ብዙ ትግል የሚጠብቀን ስለሆነ እንደ ትልቅ ቀን እንደ ዋና ቀን አድርገን ሴቶችም የነቁ ወንዶችም የሚያከብሩት ቀን ነው እና በጣም አመሰግናለሁ እድሉን ስለሰጣችሁ።
እኛም ከልብ ነው የምናመሰግኖት። ጊዜዎትንና የተለያዩ ሁኔታዎችን በሙሉ ተወጥ አድርገው ወደ ስቱዲዮአችን ቀርበው በዓለም አቀፍ የኢትዮጵያ ሴቶች ሁኔታ ላይ አንዳንድ ነገሮችን ሊያስረዱን በመገኘቶ በድጋሚ በአድማጮቹም እዚህም ባለነው በስቱዲዮ አባላቶች ስም ከልብ አመሰግኖታለሁ። እስቲ እርሶ የዓለም አቀፍ የኢትዮጵያ ሴቶች እንዴት ተጀመረ? እንዴትስ አድርጎ ወደ ኢትዮጵያ ገባ የሚለውን እንደው ቢያስረዱን።
አዎ እንግዲህ ዋናው ነገር የሴቶች ጭቆና እንዴት ነው ከሚለው ብንነሳ እንትን ይመስለኛል፣ ጥሩ ይመስለኛል። ለምንድን ነው ይሄ ቀን ያስፈለገው? ለምን ሴቶች የራሳቸው ቀን አስፈለጋቸው ከሚለው እንግዲህ ይሄንን በመጀመሪያ ጊዜ በ18ኛው ዘመነ መንግስት ላይ በራሷ ላይ በደረሰባት አንዳንድ ችግር ቨርጂኒያ ወልፍ የምትባለው እንግሊዛዊት እናት እንግዲህ ሀሳቡ መጀመሪያ የተጠነሰላት ተጨቆንኩ የሚለው ሀሳብ ራሱ የተጠነሰላት እሷ ናት። ምክንያቱም እቺ ሴትዮ ወንድሞቿ ትምህርት ቤት ወደ ውጭ ሄደው ሲማሩ እሷ ቤት ውስጥ እንድትማር ተገደደች። ወንድምቿ ሸንጎ ላይ ሲሄዱ እሷ መሄድ አልቻለችም። ለምንድን ነው እኔም አልሄደው ሴት ስለሆንክ ነው የሚለው ሀሳብ ተጸነሰላት እና በዚህ የሴቶችን እንትን ማንሳት ጀመረች። እንግዲህ አንዳንድ መጽሐፎችን ጽፋለች። እንግዲህ ከዛ በኋላም ያው እቺ ሴትዮ በዘመዷ ተደፈረች፣ ሬፕ ተደረገች ማለት ነው እና ያ ሁሉ ጭቆና በሴትነቷ ስለመጣባት እና ዲፕረስድም ስለነበረች ያው ራሷን ውሃ ውስጥ ትልልቅ ድንጋዎች ኪሷ ውስጥ አስገብታ ራሷን ውሃ ውስጥ ከተሞተች። ከዛ በኋላ እንግዲህ የአሜሪካን ሴቶችም እንደዚሁ ነገሩን አነሱት። የአሜሪካ ሴቶች ሱዛን አንቶኒ እና ኤልሳቤት ኮዲ በ18ኛው ዓመተ ምህረት እንደዚሁ የድምፅ መስጠት የመብት የሴቶች ድምፅ መስጠት መብት መከበር አለበት፣ ህጋዊ ንሉ ነገር ይባል የሚል ጥያቄ ይዘው በአሜሪካ ውስጥ ተናሉ ተነሱ። ከዛ እንግዲህ በአውሮፓ በሌላው ሞስትሊ ይሄ ነገር በብዛት የተነሳው እንግዲህ ሶሻሊስት ቀመስ በሆኑ ሀገሮች ነው፣ በነ ራሽያ በሌሎችም እንግዲህ ሶሻሊስታዊ ባህሪ ባላቸው። ቀኑ የሚከበረው በትክክል የሚከበረው ለተጨቆኑ አብዛኛው ጭቁንና ለተረገጡ ሴቶች ነው ሪሊ ቀኑ የሚገባው። እንደውም የተነሳው የሰራተኛ ሴቶች ችግር ማንሻ ሆኖ ነው የተነሳው። ከዛ በኋላ ወደ ሀገራችን እንግዲህ እንዴት እንደገባ መተንተን ይቻላል። የገባው እንግዲህ በብዛት ያው ሁላችንም የምናውቀው ገሃድ ነው፣ የተማሪው እንቅስቃሴ፣ የተማሪው የኢትዮጵያ ተማሪ እንቁች እንቅስቃሴ ኢትዮጵያ ውስጥ ለተነሱት የተለያዩ ለውጦች ጮራ የፈነጠቀ ነው። ይሄን መካድ መቼም ራስን መካድ ይመስለኛል። ጮራ የፈነጠቀ በመሆኑ በውጭ የሚማሩ የነበሩ የተማሪዎች ያው በትግሉን ሲያካሂዱ የመደብ ጠቅላላ ለውጥ ያስፈልጋል የሚለውን ሲያካሂዱ ታገል የሚባል መጽሔት ነበራቸው። ከዛ ስር ደግሞ ተነሺ የሚል የሴቶች የጥናት ክለብ ፈጠሩ ሴቶቹ። በዚህ የተነሳ እንግዲህ ከውጭ የነበሩ ሴቶች ይህንን ነገር ይዘው በ1966 ወደ ኢትዮጵያ ገቡ። እነዚህ ሴቶች እንግዲህ የመጀመሪያ አንኳር ናቸው። የሴቶችን ጥያቄ የሴቶችን ጭቆና ኢትዮጵያ ውስጥ ድምጽ ለመስጠት ለማስተጋባት ያበቁት እነዚህ ሴቶች ናቸው። ስለነሱ በዛ በደንብ እንግዲህ እንነጋገርበታለን። ይሄ ነው እንግዲህ ያለው ባጭሩ እንግዲህ ሲመጣ እንግዲህ የትግል ሁኔታ ማለት ነው።
እንግዲህ ከዓለም አቀፍ ደረጃ አንስተው በጣም አጠርና ምጥን ባለ መልክ ነው የአመሰራረቱንና ሁኔታውን ያቀረቡትና ወደ አገራችን በተለይም ከ66ቱ በኋላ በነበረው ለውጥና እንቅስቃሴ አብዛኛው ሴት ምን አይነት መልክ ነበረው? ይሄንንስ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ወይም ደግሞ ዝግጅ በዓል ማርች ስምንትን ወይም የካቲት በትክክል አሁን ቀኑ ማስታወስ ባልችልም በኢትዮጵያ አቆጣጠር ይሄን ነገር ሰፋ ባለ መልኩና ሴቶችንም በዚህ እንቅስቃሴ ውስጥ እንዲሳተፉ ጥረት አርጓል ብለው የሚያስቡት ወይም ደግሞ እንዴት አድርጎ ሴቶችን በብዛት እንዳሳተፈና በአገራችንም እንዴት አይነት መልኩ እንቅስቃሴው እንደጀመረ ቢያስረዱን በጣም ደስ ይለናል።
እኔ ደስ ይለኛል ይሄን ለመግለጽ። እንግዲህ እንደተባባልነው ከዚህ ሀገር ከውጭ ሀገር ማለት ነው ተምረው የገቡ ሴቶች የኢትዮጵያ ዩኒቨርሲቲ ምንም እንኳ ትግሉን ቢያካሄድ በሴቶች ደረጃ የተደራጀ አካል አልነበረውም የሴቶችን ጥያቄ ለማንሳት። በ1966 ያው በንቅናቄው እየገፋ የኃይለ ሥላሴ መንግስትም እየወደቀ ሲሄድ ከዚህ ከተለያዩ ከአውሮፓና ከአሜሪካ ከተለያዩም ሀገሮች ከራሽያም የተማሩት ሁሉ ወደ ኢትዮጵያ መግባት ሲጀምሩ ሴቶችም እንደዚሁ የተማሩ ሴቶች ወደ ኢትዮጵያ ገቡ። ከእነዚህም እንግዲህ በጥቂቱ ለመግለጽ ስማቸውን ያው እነ ሰላማዊት ኃይሌ በአውሮፓ ውስጥ ስትማር ቆየች፣ ብዙ እዚያ ውጭ ቆየች ነበረች እና በጣምም አስደናቂ የሆነ የትግል ህይወት የገፋች ናት። በመጨረሻውም አሲምባ ላይ ህይወቱ አልፏል በትጥቅ ትግሉ ላይ። ከዛም ኤፍግ አለች፣ ያው በህይወት አለች። እሷም እንግዲህ አንጋፋ የሆነች እህታችን ናት። በዚህ በሴቶች ትግል ላይ ትልቅ ሮል ሚና የተጫወተች ነች። ከውጭ ከገቡት ውስጥ ነው የምጠቅስላቸው። አገር ቤት ውስጥ ከነበሩት እነ መዝገብነሽ አባዩ አሉ፣ እነ አዚዛ፣ እነ ወይዘሮ እንግዲህ መዝገብነሽ አባዩ የጎህ መጽሔት ዋና አዘጋጅ ሁና የዩኒቨርሲቲውም ንቅናቄ የሴቶች ንቅናቄ ውስጥ ስትሳተፍ የነበረች በጣም ጸሐፊና ግጥምና ጽሁፈ ችሎታ የነበራት ነች። የዩኒቨርሲቲውም ሰርድ ይር ሶስተኛ አመት ተማሪ ነበረች። አዚዛ የባንክ ሰራተኛ ነበረች። ገነት ዘውዴ ያው በኢህአፓ ውስጥ በዚሁ ትግል ስትታገል የነበረች ነበረች። በኋላም በኢህአዴግ ውስጥ የትምህርት ሚኒስትር ሁና ሰርታለች። ንግስት ተፈራ እሷም እንደዚሁ ትልቅ ትግል ያካሄደች ናት። በየሰራተኞች ማህበር ውስጥ የምትሰራ ነበረች። በደርግ የተገደለች እህታችን ናት፣ ሁልጊዜ ማንረሳት ናት። እና በሌላ በኩል ደግሞ በመኢሶን በኩል እነ ጌራ ወርቅ እና ጥላፍ አለም ይማነ እነ ጥሩ ወርቅ ዋቅጅራ ነበሩበት። እነዚህ ሰዎች 14 ሆነው አንድ ላይ ሆነው በ1968 ዓመተ ምህረት 67 ዓመተ ምህረት የሴቶች አስተባባሪ ኮሚቴ የሚለውን በህግ ተፈቅዶላቸው ለመጀመሪያ ጊዜ 300 ሴቶችን ፓርላማ ሰበሰቡ። እነዚህ 300 ሴቶች ከእቴጌ መነን ድሮ ጊዜ እቴጌ መነን ከሚባለው የሴቶች ትምህርት ቤት ከቡና ፋብሪካ ቡና የሚያበጥሩ ቡና የሚያነፍሱ ሴቶች ካሉበት ካስኮ ዳርማ ጫማ ፋብሪካ ከተለያዩ መስሪያ ቤቶች የተውጣጡ ናቸው። እነዚህ ሴቶች ያለማቋረጥ እነዚህ 14 ሴቶች ያለማቋረጥ እየዞሩ በማስተማር በመቀስቀስ 300 ሴቶች ሴሚናር ለአንድ ሳምንት ፓርላማ ውስጥ ሰጡ። እና እነዚህ ናቸው እንግዲህ በትክክለኛው መንገድ የመጀመሪያውን የመጀመሪያው የተጨቆኑ የኢትዮጵያ ሴቶች ማህበር የሚባለውን ለመጀመሪያ የእንትን ያሉት ያዘጋጁትና ትግሉን አይኔ ከፍተቱበት ጦራ የፈነጠቁበት እነዚህ ሴቶች ናቸው። በኢትዮጵያ ሴቶች ትግል ውስጥ እነዚህ ሴቶች ሊረሱ አይገባም። ሁልጊዜም አርማቸው ይኖራል። ብዙዎቹ በትግል ውስጥ ወድቀዋል። ለምሳሌ እንግዲህ ያው ደርግም ጋር ይሰሩም ቅሉ ያው መጨረሻ ላይ ነገራ ወርቅና አጥናፍ አለም ይማነ በደርግ ተገለዋል። በመኢሶን በኩል ነበሩና ያው ራሱ ደርግ ገሏቸዋል። ወርቋ ግራ እንዴት እንደሆነች ራሴም የለኝም ምን እንዳለ እንደሆነች። ሌሎችም አሉ እንግዲህ በዚህ በትግሉ ውስጥ በሴቶች አስተባባሪም ባይን ሆኑ በሴቶች አስተባባሪም ውስጥ ባይገቡ በትግሉ ውስጥ የነበሩና ታላቅ ሚና የተጫወቱ ሌሎች ሴቶች አሉ። እንግዲህ ወደፊት እነሱ መንጠቅሳቸዋለን። ግን እነዚህ 14 ሴቶች አንኳር ብለው አልፈዋል በኢትዮጵያ የሴቶች ትግል ውስጥ። ያጨብሻለሁ።
እንግዲህ እነዚህ 14 እህቶች በተለይም በአገራችን ውስጥ ሁላችንም የምናስታውሰው ነው እንግዲህ ባህላችንን። ምክንያቱም ሴት ከቤት እንጂ ከቤት ውጪ ምንም አይነት መብት የላትም። ቤት ውስጥም ወንዶች ተሰባስበው በሚናገሩበት ቦታ ላይ ሐሳብ የመስጠት ኃላፊነቷ ወይም ተቀባይነቷ በጣም እጅግ የመነነ ነው። በአመራር ደረጃ ከንግስት ጣይቱ ቡጥል ውጪ ወይም ደግሞ ንግስት መነን ወይም የተለያዩ በጣም ጥቂት በቁጥር የምንቆጥራቸው እናቶች እህቶች በተለያዩ ቦታዎች በተለያዩ ስፍራዎች ተሳትፎ አድርገዋል። አብዛኞቹ ሴቶች ግን በብዛት ተጨቆነው ወይም ተጨቆነን የነበርን በዛ ዘመን የነበርን የተጨቆነ ህብረተሰብ ነው ከተማን አስመልክቶ ነውና እነዚህ 14 እህቶች በተለያየ ቦታ ሲሉ የጠቀሷቸው በመስሪያ ቤት ደረጃ የሚንቀሳቀሱ ቀሱት ነውና አብዛኛው የኢትዮጵያ ሴቶች ያሉት በእርሻው አካባቢና በባላገር አካባቢ ነው። በዛስ በኩል የተደረገ ጥረት ነበር ወይ? በመንግስትስ በኩል በዛ ጊዜ በነበረው የደርግ ስርዓት ምክንያቱም ደርግ ምን እንደሆነ ስለምናቅ በደርግ ስርዓትስ የነበረው በህጋዊ መልኩ ቢፈቀድም የነበረው ውጣ ወረድ አጋጥሟቸዋልስ ወይ የሚለውን ቢመልሱልኝ።
አዎ በደንብ ገጥማቸዋል። እንግዲህ ትንንቅ ነበረ እንግዲህ ይሄ አፕላይ ሆነ ትግል ነበር። እርስ በርሳቸውም እዛ ውስጥ በየፓርቲያቸው ባለው ልዩነት ውስጥ ትግል ነበራቸው። ከደርግም ጋር ትንቅ ትግል ነበር። እዛው ላይ ስብሰባው ላይ እንዳለ ሻለቃ ፍስሐ የተማሪዎቹን ማለት ከትምህርት ቤት የመጡትን ለአንድ ቀን አስዋቸዋል። ምክንያቱም ጥያቄዎች በብዛት መጠየቅና አንዳንድ ነገሮችን መፈክሮችን እናሰማ ስለነበር እኔም እዛ ውስጥ ነበርኩ የመነን ተማሪ ስለነበርኩ እና ብዙ ችግሮች ፈጥተዋል ትመተዋል። እንግዲህ ይሄ ኮርስ ሲፈጠር የመጀመሪያው የ300 ሴቶች ሴሚናር ለታላቁ የማርች 8 በ1968 ለተደረካቲት ላይ ለተደረገው ትልቁ የመጀመሪያው የዓለም አቀፍ የሴቶች ቀንን ለማዘጋጀት እና ለሶስት ቀን ለሴቶች በዚህ ስብት ላይ እንዲካፈሉ አድርጓል። ይሄ የሴቶች አስተባባሪ ኮሚቴ ከብዙ ትግል በኋላ ዋዱና ካዱ ይባው በዛ ጊዜ እንግዲህ እንደ ፋብሪካ ያለ የእርሻ ዘመናዊ የእርሻ እንትን ነበር። እነዛንም ሴቶች አሳትፏል። እንግዲህ ገና ኮር ነው፣ ገና ጭልጭል የሚል መብራት ነው። በሀገራችን የሴቶች ኑሮ የታወቀ ነው። አሁን አንቺም እንደጠቀሽው እኛም ሁላችንም እንደምናውቀው በእናቶቻችንም በራሳችንም በሃይማኖቱም በህብረተሰቡም በአጠቃላይ ሴት እንደ ዕቃ የተቆጠረችበት ስርዓት ነበር የነበረው። ሴትን መድፈር፣ ማንገላታት፣ መምታት፣ መደብደብ እንደ ጀግንነቱ የሚቆጠርበት ሀገር ነው የኛ ሀገር እንግዲህ የነበረው። እኛ አሁንም እንግዲህ ይመስለኛል ለነ ለራሴ ይሄ በመሆኑ ብዙዎችን ሴቶች የማስተማር ሴቶቹም ራሳቸው ይሄ ከእግዚአብሔር የመጣብኝ ነው፣ እኔ ሴት ስለሆንኩ እንደዚህ መጨቆን አለብኝ ብለው የሚያምኑም ነበሩ። አንዳንድ ጊዜ ባላቸውም ሲመታቸው ስለሚወደኝ ነው የሚሉ ሴቶችም ነበሩ። እንግዲህ በሀገራችን እና ይሄ ሁሉ ነገር ስለነበረ እንደኮ እንደገና እንደ ጭልጭል የሚል መብራት ነው የነበረው ይሄ ነገር። በ1968ቱ የማርች 8 ለሶስት ቀን በተከበረበት ጊዜ ሴቶች በከተማው በአዲስ አበባ በተለይ የነበሩ ሴቶች በጣም ብዙ ሆነው የወጡበትና የራሳቸውን ህዝባዊ መፈክርም ያሰሙበት ነው። የደርግንም አገዛዝ የተቃወሙበት ጊዜ ነው። ዲሞክራሲያዊ መንግስት መምጣት አለብን ብለው ያው የተቃወሙበት መፈክራቸውን ይዘው የወጡበት ጊዜ ነው። ለእኩል ስራ እኩል ክፍያ የጠየቁበት ጊዜ ነው። የተሻለ የሴቶች የመውለድ ሲወልዱ ቀን እንዲስ የተሻለ ቀን ተጨማሪ ቀን ጥሩ አይነት እንትን እንዲሰጣቸውም ጠይቀዋል በጊዜው። ስለዚህም ይሄ ጥያቄና ይሄ እንትን በጣም ስላስቆጣው ደርግ ነው ኦፍኮርስ ደርግን ሁሉ ነገር ያስቆጣዋል እሱ ካላደረገው ድርጅቱን ሴቶቹን እያባረረ እያሳደደ ድርጅቱንም ዘጋው። የሴቶች አስተባባሪ ኮሚቴ ተዘጋ። ግን ከመዘጋቱ በፊት 30 ሴቶች ከነዛ 300 ሴቶች ውስጥ 30 ሴቶች ተመርጠው ወደ ራሺያ ሄደው ትምህርት ተምረው ሁኔታውን አይተው ተመልሰዋል። ከነዚህ ውስጥ አንዷ ይሄው አሁን ያጠራሁላችሁ ሰላማዊት ናት። ሌላዋ ደግሞ 11 ልጆቿን ጥላ እንትን ያለችው ማዘር የምንላት አሰለፈች ናት ነበረች። ሰምን ዲኩ ካሰራተኛ ካምበሳ አውቶቡስ ነበር ተመርጣ የገባችው። እና እንደዚህ ያለ ትልቅ ትግሎች ለማካሄድ በጣም እንትን ከማለታቸው የተነሳ በሴቶች ላይ የሚደረገው ግፍ በማውገዛቸውና ሴቶችን በትክክል መብታቸውን ሊያስከብሩ የሚችሉት በዲሞክራሲያዊ መንገድ በተመረጠ መንግስት ነው። ምክንያቱም የሴቶች ጥያቄ ዲሞክራሲያዊ ነውና ብለው የህዝባዊ መንግስትን በማስተጋባታቸው ደርግ ድርጅቱን ዘግቶ እነሱንም ስላስተደዳቸው በሙሉ ተደበቁ። ሴቶቹ ተበታተኑ፣ ተደበቁ። ግን ተደብቀው አልቀሩም። እሴትድ የሚባለውን አንደርግራውንድ የሴቶች ድርጅት በኢሀፓ ስር መሰረቱ። እንግዲህ ይሄ ነው ባጭሩ የነበረው አካሄድ።
እንግዲህ
ጨርሻለሁ።
ከ14ቱ ወደ 30 እንደገና በአመራር ደረጃ ከ300 ወደ 30 እንደቀሩና እንቅስቃሴዎቹ በሰፋ መልኩ ሁላችንም እንደምናስተዋውሰው የዛ ዘመን ሰዎች በሙሉ በተለይ በኢትዮጵያ ውስጥ ደርግ ሲያከናውን የነበረውን አሰቃቂና አስከፊ የሆነ ግድያና ጭፍጨፋ ማንንም የሚረሳውና የሚዘነጋው ያለ አይመስለኝም ያ ትውልድ በሙሉ። እና ለምሳሌ እነዚህ 14ቱ ጀምረው 300ን አደራይተው የመሳሰለው ሁኔታ በስራቸው ላይ እንደው አርኪ የሆነ ነገር አይተውበት ነበር ወደ ኢሃፓ አመራ እንትን ውስጥ ድርጅት ውስጥ ገብተው ከመሳተፋቸው በፊት? አሁን ለምሳሌ ከወለደች በኋላ 45 ቀን የማረፉ የመሳሰሉትን ጥብ አንስተዋልና በዚህ ጉዳይ ላይ ካነሷቸው ጥያቄዎች ተግባራዊ ሆነው ያዩአቸው ሁኔታዎችስ ነበሩ ወይ?
እንግዲህ እኔ ማየው ተግባራዊ አንድ መንግስት የዲሞክራሲን ጥያቄ ተግባራዊ ለማድረግ ራሱ ዲሞክራሲያዊ መሆን አለበት። በዲሞክራቲክ በህዝብ መብት በመጻፍ በመስለፍ በመደራጀት ብሎም ተቃውሞንም የሚቀበል ድርጅት መንግስት መሆን አለበት። ዲሞክራሲያዊ መንግስት ብቻ ነው ዲሞክራቲክ የሆኑ ጥያቄዎችን በትክክል ሊፈታ የሚችለው። ስለሆነም ደርግም ሆነ ኢህአዴግ በዛ መልክ የተደራጁ ስላልሆኑ ይሄንን ጥያቄ ሊፈቱት አይችሉም፣ አልቻሉምም። መፍታትም ስላቃተው ነው ደርግ ወደ ጭፍጨፋ፣ ወደ ግድያ፣ ወደ ማሳደድ፣ ወደ ማባረር፣ ወደ መጨፍጨፍ የገባው። እና ምንም የመለሰው ጉዳይ የለም። በርግጥ ይሄ ሴቶች አስተባባሪን ከዘጋ በኋላ በነአጥላፍ አለም ይማነ እና በነጥሮ ወርቋቅ ጅራ ደርግ ጋር ሲሰሩ በነበሩት በሜስቴን ሴቶች የሴቶች ማህበር የሚል ተደራጅቶ ይንቀሳቀስ ነበር። ግን ብዙሃኑን ሴት አሰልፏል አስተምሯል የሚለው ጥያቄ በጭራሽ የማይሆን ነው። ሊያደርጉትም አልቻሉም። ምክንያቱም እነዚህ ድርጅቶች እነዚህ መንግስቶች በጣም ኢሰብአዊ የሆነ ጨፋኝና ለስልጣን የተሰለፉ ስለሆኑ የሴቶችን ድምፅ አኮላሽተው ለራሳቸው የስልጣን መጠቀሚያ ነው ያደረጉት። ድምፅ ማግኛ ነው ያደረጉት። ምርጫ ጊዜ ምርጫ እናደርጋለን ብለው ስለሚቀባጥሩ ለዛ መጠቀሚያ ነው ያደረጉት። አኮላሽተውታል። በትክክል ከደሃው ሴት ጋር ቁጭ ብሎ ከልጁን አዝሎ ከሚፈጨው ልጁን በጥሎ ውሃ ቀርቶ ከሚመጣው ከሚንገላተዋ ሴት ጋራ አብረን ሂደን እንድንሰለፍ እናንተን እንድንል አላደረገንም። በሌላ በኩል ግን በገጠሩ ውስጥ በኢሃፓስ በአሲምባ ስንንቀሳቀስ የነበር ነው ሴቶች ከነዚህ እናቶች ጋራ የልብ ልብ ጨውውት የልብ ልብ ግንኙነት አድርገናል። እነሱ ጋር በመገናኘት በማውራት እንግዲህ የጥያቄ ሊፈታ የሚችለው ሪሊ ዲሞክራሲያዊ በሆነና ህብረተሰቡ በተካፈለበት በውይይትና በመግባባት ነው። እና ያንን በማስረዳትና ወንዱም ሴቱም እየተማማረ እየተነጋገረ ሊፈታው የሚችል ጥያቄ ነው፣ ችግር ነው። መንግስትንም በዚህ መልክ ነው ጥያቄውንም ለዲሞክራሲያዊ መንግስት በማቅረብ ያስፈታል። ይሄንን በሌላው ሀገር እንደዛ ነው የተደረገው። ለምሳሌ በአሜሪካን ሀገር እነዚህ ሴቶች የመምረጥ መብት ይገባቸዋል ብለው ሲነሱ በ1852 እና አንቶኒ እና ኤልሳቤት ኮዲ በሰልፍ ነው። ምክንያቱም ሰልፍ መሰለፍ ይችሉ ነው 15,000 የሚሆኑ ሴቶች ኒውዮርክ ውስጥ ተሰልፈዋል። ሰልፍ ወጥተው እና ድምፅ አሰምተዋል። ያን ጊዜ ይሄ ድምጻቸው ተሰምቶ በ1920 19ኛው አንቀጽ የሴቶችን የመምረጥ መብት አከበረ። ትግላቸው በይፋ ወጥቶ ለመሰለፍና ለመጻፍና ለመናገር ለመሰብሰብን በመቻላቸው እንደኛ ያለ አምባገነን የሆነ እንደ ደርግ እንደ ኢህአዴግ ያሉ መንግስቶች ግን ይሄን አይፈቅዱ። የታሰሩ ናቸው። ይሄው አሁን እና ዲሞክራሲያዊ የሆኑ ጥያቄዎች በዲሞክራሲያዊ መንግስት ብቻ ነው ሊፈቱ የሚችሉት። ስለዚህ ሁለቱም መንግስቶች የሴቶችን ጥያቄ እያኮላሹ ነው ያሉት፣ እያጠፉት ነው ያሉት፣ እየተጠቀሙበት ነው ያሉት። እንደ ማንኛውም አገሪቱ ውስጥ እንዳለው ነገር ይጠቀሙበታል እና እንደዛ ነው። በሌላ በኩል ደግሞ ቅድም የጠቀሽዋል እነ ንግስት ጣይቱ፣ ንግስት ሳባ ወይም እነ ክሊዮፓትራ እነዚህ ሴቶች ሪሊ የሴቶችን አጠቃላይ ችግር ያመጡና የፈቱም አይደሉም። በራሳቸው በሀብት በስልጣን ላይ በነበሩበት ጊዜ ከወንዶች ጋራ በመሰላቸው መንገድ ሴትነታቸውንም በመጠቀም ፍቃድ እያገኙ ትግሉን የፓወር ወይም የስልጣን እንትኑን አካሂደዋል። ያ ግን መላውን ሴት ነጻ አውጥቷል ወይም መላውን ሴት ይወክላል ማለት ትንሽ ይከብደኛል እኔ። ምክንያቱም በአንድ ትልቅ እርሻ ውስጥ ዘሩ ተበላሽቶ ዝናብ ጠፍቶ ደርቆ አንዲት ትንሽ በቆሎ ብትበቅል ሰውየው አፈራህ ብሎ አራሹ ደስ አይለው። ስለዚህ የብዙሃኑ ጥያቄ ሲመለስ ብቻ ነው የሴቶች ጥያቄ ተመለሰ ብለን እንደ ምሳሌ ልናቀርብ የምንችለው። ለምሳሌ አሁን እነዚህ አሁን ይሄ የማርች ኤትን ያነሳችው ሴትዮ ጀርመናዊቷ ክላራ በሶሻሊስት ፓርቲ በጀርመን ሶሻሊስት በሶሻሊስት ፓርቲ በጀርመን ውስጥ በነበረው ሶሻል ዲሞክራቲክ ፓርቲ ውስጥ የሴቶችን ወክላ ገብታ ስለነበር የአብዛኛውን የሴቶችን ጥያቄ የሚያስተጋባውን የሴቶችን የማርች ኤትን መቀበር ሀሳብ አቅርባ በዛም ታግላ እንደገና ሌላ መቶ ሌላ ሴቶች ብዙ ሰዎችን እንደገና ሰብስባ እንትን ማህበረ ያው ስብሰባ ጠርታ ነገሩን አንስታ ከታገሉ በኋላ ነው ይሄ በ1913 ላይ ይሄ የማርች ኤት እንትን የመጣው ለመጀመሪያ ጊዜ ተፈቀደው። እና እነሱ ያን ጊዜ በፌብሩዋሪ 28 ነበር የሚደረገው። በኋላ በ1913 ተሰብስበው እንደገና ወደ ማርች ኤት ያደረጉት። እና ይሄ እንግዲህ ነጻ የሆነ ነጻ የመሰለፍ የመናገር የመጻፍ እድል የሚሰጥ ዲሞክራቲክ ገቨርንመንት ሲኖር ብቻ ነው የሚደረገው። ይህን ለማለት ነው ጨርሻለሁኝ።
እሺ እንግዲህ አመሰግናለሁኝ። ምሳሌ የጠቀስኳቸው እናቶች ያው ትንሽ በአገራችን ጉዳይ ላይ በተለይም እቴጌ ጣይቱ የመጀመሪያው ዓለም ጦርነት ላይ ያላቸውን አስተዋጽኦና ጀግንነትም በበለጠ በዚህ ወቅት የመጥቀሱ እድል እና ሀሳቡም ስላለኝ ነው። ግን በጥቅሉ ሲታይ በጣም በጣም ኢምንት ናቸው። እርግጥ እርስዎ እንዳሉት እነዚህ ሁኔታዎች ሁሉንም አጠቃላይ አሁንም ቢሆን በሀገራችን በተለይም በሴቶች ላይ የሚደረገውን ግፍና በደል አሰቃቂ ሁኔታዎችን በየጊዜው ስናይና ስንመለከት በዓለምም ዙሪያ ጭምር በቂ የሆነ ምላሽ ወይም የሴቶችን ሙሉ መብትና ሙሉ ሁኔታ የተከተለና የጠበቀ ነው ለማለት አስቸጋሪ ነው። እንደ ኢትዮጵያ ያለው ኢ ዲሞክራሲያዊ የሆነ ስርዓት በሰፈረበት እንኳን ለሴቱ ለወንዱም ለመናገርም ሆነ ሀሳቡን ለመግለጽ መብት በሌለበት አገራችን ኢትዮጵያ ውስጥ ሙሉ በሙሉ ለሴቶች አስተዋጽኦ ወይም የሴቶችን መብት ይጠብቃል ብሎ ለማለት ምክንያቱም እኛም ችግሩ እኛም ሁኔታ ሁሉ ይመለከተናልና ከልብ ነው ማመሰግነዎት። ፕሮግራማችንን በጣሊያንኛም ስለሆነ የምናስተላልፈው አድማጮቻችንም ጣሊያኖች ስላሉ ያንን ፕሮግራም ወይም አሁን እያካሄድ ያለነውን ፕሮግራም ምን እንደሆነ በጣሊያንኛ ለመግለጽ ሞክራልና መስመር ላይ ግን ይጠብቁን እርስዎም እያዳመጡ ጣሊያንኛውን።
Bene, stiamo mandando un'interessante intervista alla signora Zedale Ejigu, che è un membro dell'Ethiopian People Revolutionary Party, quindi vi daremo conto anche in italiano di questa interessante intervista, appena insomma adesso faremo una traduzione quasi simultanea di quello che sta dicendo la signora. Lo ricordiamo, insomma, questo, la sua esperienza in Etiopia, anche la sua persecuzione in Etiopia che ha dovuto subire. Quindi insomma ci sembrava opportuno in questi giorni in cui si ricorre insomma si celebra in tutto il mondo la donna, citare questa signora e la sua testimonianza come una cosa insomma molto importante e significativa per quanto riguarda le donne in Etiopia. Buon ascolto ancora con il nostro programma Radio Etiopia.
እንግዲህ አሁን እንደተገለጸው እርሶ በኢሃፓ ፓርቲ ውስጥ አባልም ነበሩ። ባሲምባም በከተማም ባሲምባም ውስጥ ትግል ያደረጉ እህት ኖት። ከልብም ነው መንኮራቦትና እስቲ ከከተማ አንስተው የሴቶች እንቅስቃሴ ምን አይነት መልክ ነበረው? አብዛኛው ሴቶችስ በዚሁ ዋነኛና ትምርት ሰጪ የሆነው ህዝብን ካለምንም ጾታ ካለምንም እምነት ካለምንም ዘር ልዩነት ሳይኖረው አብዛኛውን ህዝብ አሳትፎ እንቅስቃሴ ያደረገና አሁንም ለሚከናወነው የተለያየ የፖለቲካ ድርጅት አስተዋጽኦ አርጓል ብዬ የማምንበት የኢሃፓ ድርጅት ነውና በዛ ድርጅት ውስጥ የሴቶች ሙሉ እንቅስቃሴ ከከተማ አንስቶ እርሶ እስከነበሩበት አሲምባ ድረስ ምን አይነት መልክ ነበረው? ሴቶቻችንስ ምን አይነት ሁኔታዎችን ያሳዩ ነበር? አሁንስ ምን አይነት መልክ አለው ይህ የሴቶች እንቅስቃሴ በኢሃፓ ድርጅት ውስጥ?
በጣም አመሰግናለሁ ሙሉ ይሄን ስለጠየቅሽኝ። ለኔ ደግሞ በጣም እንትን ነው ይሄ ጥያቄ ትንሽ ብዙ ነገሮችን ያመጣብኛል። እኔ ከ15 ዓመት ጀምሮ ከኒውዝ ሊግ ጀምሮ ኢሃፓ ውስጥ ያደኩ ነኝ። ኢሃፓ ሪሊ በኢትዮጵያ ውስጥ አሁንም ቢሆን ካሉት ድርጅቶች ሁሉ የተለየ መልክ የነበረው ኦርጋናይዜሽን ነው። በተለይም በ1966 በተነሳው ከዛ በፊትም ከአባ የተወለደው ከተማሪ እንቅስቃሴ ነው የሁላችንም እንደምናውቀው። እና እያደገ የመጣውም ከዛ ቫንጋርድ ከሆነው የተማሪዎች የትግል ክፍል ውስጥ ነው። ከዛ በኋላ በ1967 እንደ ፓርቲ ራሱን ካወጀ በኋላ በሚያስገርምና በሚያስደነግጥና በሚያስገርም ሁኔታ ነው በኢትዮጵያ ሕዝብ ውስጥ እንደ ሰደድ እሳት ነው የፓርቲው በአንድ ጊዜ እንትን ያለው። ለምን ቢባል ቀደም ብሎ የራሱ የሆነ ታሪካዊ የትግል ሂደት ስላለው እና ብዙ የተማሪው ክፍልም ያንን ስለሚደግፈው ነው። ኢህአፓ ለመጀመሪያ ጊዜ በአበበች የምትባለው በማዕከላዊ ኮሚቴ ደረጃ የተቀበለ እና መዝገብን በማዕከላዊ ደረጃ የተቀበለ ፓርቲ ነው። የፓርቲ አባላቶች ሴቶች የመጀመሪያ ሴቶች በፓርቲ አባልነት የተቀበለ ዲሞክራቲካዊ የሆነ ፓርቲ ነው የነበረው። ምንም እኳ ፕሮግራሙ የሶሻሊስት እንትን ቢያካሄድም በጊዜያዊ ህዝባዊ መንግስት ስር መላውን ህዝብ እያሰለፈ በዲሞክራሲ ጥያቄ ስር መላውን ህዝብ እያሰለፈ የመጣ ታላቅ ፓርቲ ነበር። የነበሩትም በውስጡ የነበሩትም ሰዎች ያለማወላወል ለኢትዮጵያ ለሀገራቸው ፍቅር የሚንገበገቡ ድህነታቸው የሚያንገበግባቸው እጅግ በጣም ሌት ቀቀን የሚያነቡ የሚያደራጁ ህይወታቸውን ጠቅላላ ለዚህ ትግል የሰጡ በኋላም ከበትግሉ ህይወታቸውን ያሳለፉ ነበሩ። ስለሆነም ወጣቱ በአጠቃላይ ይዙ በዚህ ድርጅት ያለማወላወል ተሰልፏል። ብዙሃኑ ያለማወላወል እና ያለማቋረጥ ህይወቱን ሰጥቷል። ከዚህ ውስጥ ሴቶች ዋናውን ሚና ተጫውተዋል። ይሄ ደርግ ወደ ዘመቻ በላከበት ጊዜ በሶስትና በአራት ቀን ውስጥ አምስት እትሞች ተደራጀ የሚሉ አምስት ርዕስ የያዙ እትሞች ኢህአፓ አዘጋጀ። ያው እንደምታውቁት ኢህአፓ አንደርግራውንድ ነው፣ ግን ሰራ። ከነዚህ ከአምስት እትሞች የሴቶች ጥያቄ የሚለው አንድ ትንሽ መጽሔት በሴቶች ጥያቄ ላይ በመድረ ጥያቄ ላይ በሴቶች ጥያቄ ላይ በተለይ ጽፎ ለዘማቹ እንደ ስንቅ ሰጥቶ ዘማቹን አስተናለ ሸኘ። ፓርቲው ዘማቹ በዚህ በሴቶች ጥያቄ ላይ የተነጋገረ ሴቶችን ማደራጀት ጀመረ። በዚህ መልክ ነው እንግዲህ ብዙሃኑ ሴቶች በኢሴትድ ስር ብቻ ሳይሆን በኢሃወሊ ስር በዩዝ ሊጉ ስር ሊሰለፉ የበቁት። እና እንግዲህ ይሄ የትግልን ጮራ የፈነጠቀው የትግልን መስመር ትልሜፍ የቀደደው ሀቅ ነው። በውስጡም በምንታገልበት ጊዜ ሙሉ መብታችን የተጠበቀ ነው። እንግዲህ ያው አንደርግራውንድ በመሆኑ በተለያየ መልክ በማደራጀቱ የፓርቲ አባላት የሆነ ሴት የፓርቲ አባላትነት ሚና ትጫወታለች። የብዙሀን ድርጅት ማለትም እንደ የሴቶች ድርጅት፣ የወታደሮች ድርጅት፣ የሰራተኛ ድርጅት፣ እነዚህ የብዙሀን ድርጅት የሚባሉት ደግሞ ውስጥ ያሉ ሴቶች እዛው መልክ ይሳተፋሉ፣ ጥናቶች ይካሄዳሉ። በተለያየ ጊዜ በጥና የጥናት ቡድኖች አሉ፣ የሚካሄዱ የጥናቶች አሉ፣ መጽሐፎች ይነበባሉ፣ ዲሲፕሊን ይጠበቃል።
ኢል ቮስትሮ ክሬዲቶ ኤ
አድማጮቻችን፣ ይቅርታ እንጠይቃለን። እንግዲህ እንደገና ደግመን እናቀርባቸዋለን። እስከዛ ይህንን ሙዚቃ እያዳመጣችሁ ጠብቁን። እስቲ እንግዲህ እቴጌ ጣይቱ ለኢየሩሳሌም ለሚገኙ ሴቶች የላኩትን ላምብብላችሁ። የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ ይድረስ ከማህበረ ድር ስልጣን ወደ ብረገነት ዘኢየሩሳሌም። እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ ብትስማሙ እርሱ በርሳችሁ ብትፋቀሩ አንድነታችሁን ብታጸኑ ይሻላል እንጂ ትግሬ የብቻ ነው፣ ሸዋ የብቻ ነው፣ ቢገምድር ጎጃም የብቻ ነው እያላችሁ ጎሳ እየለያችሁ ብትጣሉ ምን ትረባላችሁ? እኛስ በኢየሩሳሌም ነገር ይህንን ያህል መድከማችን ያንን ያህል ብር ባንክ አግብተን የዚያን ወለድና ከቤቱ የሚወጣውን ኪራይ መስጠታችን